Hallelujah. So sometimes I'll tell her what I'm here now. I love what I'm doing now. Yeah, can if it be you, but I'll tell her what I'm saying.
ተገለጠ በሚለው የዮሐንስ ወንጌል ጥናታችን ውስጥ ምዕራፍ 10 ላይ ከዚህ በፊት በነበረው ክፍል ያየነው የኢየሱስ ክርስቶስ የረኝነቱን ክብር ለማየት ነው የሞከርነው። መልካሙ ረኛ እኔ ነኝ ሲል ኢየሱስ ምን ክብሩን ለመግለጥ ነው ምናየው? ለነለማመደው የሚገባ የኢየሱስ ክርስቶስ ክብር ምንድነው የሚለውን ለማየት እየሞከርን ነው። የመጀመሪያው ያየነው ጥልቅ በጥልቅ ፍቅር የተወደድን ብላቨድ መሆናችንን ተወዳጆች መሆናችንን ማወቅ ይኖርብናል። የኢየሱስ የረኝነቱ የክብር መግለጫው ፍቅሩ ነው። አብ እሱም በወደደበት እሱም አብን በሚወደበት የፍቅር አይነት ነው የተወደድነው። ነፍሱን ስለበጎቹ አሳልፎ የሰጠነው እና በመጨረሻው ጥልቅ ፍቅር የተወደድን መሆናችንን ማወቅ አለብን የሚለው ነው መጀመሪያ ያየነው። በሁለተኛ ደረጃ ያየነው ደግሞ እግዚአብሔር አምላክ ፍቅሩ እንዲሁ አንድ ጊዜ ሆኖ የቀረሰ አይሆን በቀጣይነት ድምጽ ያሰማ የሚመራ አምላክ መሆኑን ቀጣይ ክብካቤውን የሚያሳይ መሆኑን ይሄንን ለማየት ሞክረናል። በጎቼ ድምጼን ይሰማሉ ይከተሉኝማል ነው እሱን አይተናል። በሶስተኛ ደረጃ ያያየን የነበረው ክብሩና ትንሽ የጀመርነው ያካሉን አንድነት ያካሉን ህብረት ደግሞ ያመለክታል። ይሄንንም ጌታችን በግልጽ አስተምሯል እና ቁጥር 16 እስከ 17 ላይ ያለው ክብር እሱ ነው። እና ቁጥር 16 17 ላይ ጌታ ኢየሱስ የተናገረው አክቹአሊ የትንቢት ፍጻሜም ነው። ታስታውሱ ከሆነ መጀመሪያ ላይ ስንጀምር ያነሳነው ሕዝቅኤል 34ን ነበር። የእስራኤል ረኞች ፌል ሲያረጉ የእስራኤል ረኞች ሲወድቁ ሳይሳካላቸው ሲቀር የእስራኤል ረኞች እንደሚገባ የህዝቡ መሪዎች ሳይመሩ ሲቀሩ እግዚአብሔር የተናገረውን ነገር ነው። በመጨረሻው ዘመን በላያቸው አንድ ረኛ አቆማለሁ የሚለው ፍጻሜ ነው። እግዚአብሔር አንድ ረኛ አቆማለሁ ብሎ ነበር። ያ መልካሙ ረኛ ኢየሱስ ነው። እና ቁጥር 17 ላይ ስንመለከት ሌላው የተገለጠው ክብሩ ይሄ ነው። ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነርሱን ላመጣ ይገባኛል አለ። ድምጼን ይሰማሉ ከተሉኛል። ለን ከዛ በኋላ ምን ይሆናል ነው ያለው? አንድ መንጋ ይሆናሉ። ረኛቸው አንድ መንጋውም አንድ ይሆናል። ኢየሱስ ክርስቶስ የአንድ መንጋ ረኛ ነው። ረኝነቱ የመንጋውን አንድነት ያመለክታል። ይሄ ነው አንዱ ክብሩ። ዓለም ሁሉ ጊዜ ተከፋፈለች ነች። ያው ሁላችን እንደምናውቀው በልዩ ልዩ አይነት መንገድ ህዝቦች ይከፋፈላሉ ይለያያሉ። እና ያመረሩ አይነት የህዝብ መለያየቶችና መከፋፈሎች ሁሉ ጊዜ አሉ። ነበሩ ጥንትም አሁንም አሉ ወደፊትም አለ። በዚያን ጊዜ ጌታችን ኢየሱስ በሚያስተምርበት ጊዜ በህዝቦች መካከል የነበረው ትልቁ ሃይማኖታዊ ግርግዳና ትልቁ ሃይማኖታዊ ልዩነት አይሁድና የቀረው ህዝብ ነው። አይሁድና አረማውያን የሚባሉት ማለት ነው። አህዛብ ማለት ነው። የአይሁድ ህዝብ በእግዚአብሔር የተመረጠ ህዝብ፣ የአይሁድ ህዝብ እግዚአብሔርን የሚያውቅ ህዝብ፣ የአይሁድ ህዝብ የተገረዘ ህዝብ፣ የኪዳን ህዝብ ተደርጎ ይታያል። ሌላው ህዝብ ደግሞ ከእግዚአብሔር ኪዳን የራቀ በሩቅ ያለ ፈጽሞ ሊመጣ የማይችል ማገናኘት የማይቻል አይነት ካምፕ ነበሩ ነኝ። አንድ አይሁዳዊ ከአዛብ ጋር አይተባበርም። ታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 4 ላይ እንኳን በጣም ሩቅ ካሉት ትንሽ ከተዳቀሉት ከሳምራውያን ጋር እንኳን አይቀላቀሉም ነበር። አንድ አይሁዳዊ እግዚአብሔርን ከመያመሰግንባቸው ነገሮች መካከል አንዱ ቤተ መቅደስ ውስጥ ሲገባ አህዛብ ሆኖ ስላልተወለደ ነው። አህዛብና አይሁድ፣ ሌላው ህዝብና አይሁድ በመካከላቸው ትልቅ ግርግዳ ነበር። አይሁድ የተመረጠን የእግዚአብሔር ህዝብኛ ብቻ ነን ብለው ስለሚያምኑ ሌላው ህዝብ ሩቅ ነበር። ወደ ይሁዲነት የመጡ አህዛብ እንኳን እኩል አይታዩም ነበር። የነርሱ መግቢያ የቤተ መቅደሱ መግቢያም ሌላ ነው። ቀርበውም ከህዝቡ ጋራ መቀላቀል አይችልም ነበር ይሁዲነትን እንኳን ተቀበለው እና ከፍተኛ ልዩነት በህዝቦች መካከል ነበር እና ጌታ ኢየሱስ እረኛው ኢየሱስ ከሞተ በኋላ ነፍሱን ስለ በጎቹ ከሰጠ በኋላ ስለሚሆነው ነገር ሲናገር አሁን አለ ጌታችን ከዚህ በረት ያልሆኑ ይህ በረት የሚለው የአይሁድ በረት ነው አድማጮቹ አይሁዳውያን ስለሆኑ የእስራኤል ህዝብ ስለሆኑ ፈሪሳውያንና ሃይማኖተኞች ስለሆኑ ከዚህ በረት ያልሆኑ ሌሎች በጎች አሉኛል በህዝቡ በአለም ሁሉ ማለት ነው እኛን ያሰበ መሆን አለበት ከአይሁድ ውጪ ያለ ነው ሌሎች በጎች አሉኝ እነርሱን ደግሞ አመጣቸዋለሁ ወደዚህ አንድ በረት ማለት ነው ለራሳቸው ያህዛ በረት ሳይሆን ያንን መንጋ አመጣቸዋለሁ ድምጼን ይሰማሉ ይከተሉኛል ከዛ ረኛውም አንድ ይሆናል መንጋውም ደግሞ አንድ ይሆናል ይሄ በጣም በጣም ትልቅ አዲስ ኪዳን ፍጻሜ ነው መስቀሉ የማይታረቁትን ያስታረቀ ነው ከእግዚአብሔር ጋር ብቻ ሳይሆን እርስ በርስ የማይታረቁትን ያስታረቀ እርስ በርስ የማይገናኙትን ያገናኘ አንድ መንጋ ያረገ ይሄ ላይሁድ ህዝብ ሊታሰብ አይችልም ከሌላ በረት በግ መጥቶ አንድ መንጋ ይሆናል ሊታሰብ አይችልም ማንንም ሊያረጋው አይችልም ኢየሱስ በመስቀሉ ያረጋው የማይታረቁ የማይገናኙትን አንድ ህዝብ አረገን ማለት ነው የአዲስ ኪዳን መልእክታት ይሄን በጣም ያስተምራሉ ብዙ ጊዜ ስለሌለን በዝርዝር ልንሄድባቸው ባንችልም ጥቅሶቹን እንድታነቧቸው ብቻ ልሰጣችሁ እችላለሁ ኤፌሶን ምዕራፍ 2 ቁጥር 11 እስከ 22 ላይ አዛብና የአይሁድ ህዝብ አብረው እንዲወርሱ ከሁለቱ አንድ አካል አንድ አዲስ ሰው እንዴት እንዳወጣ ይነግራችኋል ኤፌሶን 4 3 እስከ 6 አካባቢ ድረስ ያለው ይሄው ነው አዛብንና አይሁድን አንድ ያደረገ እረኛ እንደሆነ ኢየሱስ ክርስቶስ ይናገራል በቆላሲያስ ምዕራፍ 3 ቁጥር 11 ላይ ቅዱስ ጳውሎስ አዲሱ ሰው አዲሱን ሰው ለብሳችሁታል ይላል አሮጌው ተገፎ አዲሱን ሰው ለብሳችሁታል በዚያም የግሪክ ሰው የለም አይሁዳዊ የለም የተገረዘ ያልተገረዘ የለም ባህሪያ ጨዋ የለም የክላስ ልዩነት የለም የሃይማኖት ልዩነት የለም የባክግራውንድ ልዩነት የለም አንድ መንጋ አንድ ህዝብ አንድ አዲስ ሰው አንድ አዲስ መንጋ ሆነናል እዚህ ላይ ትንሽ ነገር ተናገሬ ወደሚቀጥለው ክብሩ አልፋለሁ ክርስቲያኖች በክርስቶስ ከልዩ ልዩ ቋንቋ ከልዩ ልዩ ነገድ ከልዩ ልዩ ባህል ከልዩ ልዩ ሃይማኖታዊ ባክግራውንድ የተጠራነን የክርስቲያን ማህበረሰብ ከአንድ ህብረተሰብ የፈለቀ አይደለም ክርስትና አሁን የዓለም ሁሉ ነው ኢየሱስ ከሞተና ከተነሳ በኋላ ወደ ዓለም ሁሉ ሂዱ ነው እንጂ ያለው ወደ ተወሰነ ህዝብ አይደለም ክርስትና የተወሰነ ህዝብ ሃይማኖት አይደለም የአይሁድ አይደለም የግሪክም አይደለም የዓለም ሁሉ ነው በክርስቶስ ኢየሱስ እረኝነት ማለት ነው ስለዚህ ክርስቲያኖች ጌታ ኢየሱስ ክርስቶስን መድኃኒት አዳኝ አድርገው ሲቀበሉ ከነ ቋንቋቸው ከነ ባህላቸው ከነ አስተሳሰባቸው ከነ ባክግራውንዳቸው ነው የሚመጡት ልዩ ልዩነታችን የእግዚአብሔር ፈቃድ ነው እግዚአብሔር ያንድ አይነት አምላክ አይደለም ያንድነት አምላክ ነው እንጂ አንድ አይነትነት ከእግዚአብሔር አይደለም እግዚአብሔር ልዩ ልዩ አድርጎ ነው የፈጠረን ቀለማችን ልዩ ልዩ ነው ቋንቋችን ልዩ ልዩ ነው ባህላችን ልዩ ልዩ ነው ያለ ምዝቦች በሙሉ እና ሰዎች ጌታ ኢየሱስ ክርስቶስን ሲቀበሉ እነኛን በሙሉ ጨፍልቀው አንድ አይነት እንዲያረጉ እግዚአብሔር ፈቃድ አይደለም ይባክ ልዩ ልዩነቶቻችን በጣም ጥሩ ናቸው እንደ ተለያየ የሙዚቃ ቃና ናቸው የእግዚአብሔርንም ክብር የሚያሳዩ ናቸው የእግዚአብሔርን ክብር የሚያሳዩ ናቸው ይሄን ሁሉ ልዩ ልዩ ሰው አንድ ላይ ያስቀመጠው ኢየሱስ ክርስቶስ ብሎ ክብሩን የሚያሳዩ ናቸው ዓለም አንድ ላይ ልታስቀምጠን አትችልም ብዙ አይነት ልዩነቶች በፖለቲካው ስንሄድ በልዩ ልዩ አይነት አስተሳሰቦች እንሄድ እነኛ አስተሳሰቦች ሞር በአለም ላይ የምናየው የሚለያዩ ናቸው አንድ ላይ ሊያስቀምጥ የሚችለው እንደ አንድ መንጋ እግዚአብሔር ብቻ ነው በክርስቶስ እረኝነት ማለት ነው ስለዚህ ልዩ ልዩነታችን መጥፎ አይደለም ቋንቋዬን እንድናገር የእግዚአብሔር ፈቃድ ነው በባህሌ እንድኖር የእግዚአብሔር ፈቃድ ነው እበላው የነበረውን እንድበላ የእግዚአብሔር ፈቃድ ነው የግድ ሰው ክርስቲያን ሲሆን የመጀመሪያዎቹ ይሁዳዊ ክርስቲያኖች አስቸግረው ነበር ትዝ ይላችሁ እንደሆነ ገላትያ መጽሐፍ የተጻፈው ለነሱ ነው እንዲያውም ከመስቀሉ መራቅ ነው ሌሎችን ማስጨነቅ ይሁዲነትን እንዲቀበሉ እንዲተው የጥንት ነገራቸውን ትተው በክርስቶስ ላይ ሌላ ባህል እንዲደምሩ ማረግ እንዲያውም ይሄ ከመስቀሉ መራቅ እና ያን ጊዜ የነበሩ ክርስቲያን ይሁዳውያን እንዴት አህዛብ ዘው ብለው ይገባሉ ይሁዲነትንም መቀበል አለባቸው። በይሁዲነት በኩል አልፈው በአይሁድ ባህል አልፈው ነው ወደ ክርስቶስ መምጣት ያለባቸው አይነት አስተሳሰብ። ካልተገረዛችሁ በስተቀር መብልን መጠጥን የአይሁድ ባህልን መገረዝን ትራዲሽንን በላያቸው ጭነውባቸው ነበር። እና ቅዱስ ጳውሎስ አጥብቆ የሚቃወመው እሱ ነው። ሰው ወደ ክርስቶስ ሲመጣ ወደ ክርስቶስ ኃጢአተኛው ሰው ወደ ክርስቶስ መጥቶ ህብረት ማድረግ ይችላል። ልዩ ልዩነታችን የግድ አስጨናቂም አስቸጋሪም አይደለም። ግን ልዩ ልዩ ከለሮቻችንና ልዩ ልዩ ቋንቋችን በክርስቲያኖች በመንጋው መካከል ልዩነትን የማምጣት ብቃት ልንሰጣቸው ግን አይገባም። ብቃት ሊኖራቸው አይገባም። የመለያየት ብቃታቸውን ነው በመስቀሉ ላይ ያፈረሰው። በህዝቦች መካከል ከልዩ ልዩ አህዛብ የተጠሩ ከልዩ ልዩ ህዝቦችና ቋንቋዎችና ባህሎች የተጠሩ ክርስቲያኖች ወደ ኢየሱስ ክርስቶስ ሲመጡ ቋንቋቸው አለ፣ ቋንቋቸው አይሻርም። በእነኛ ክርስቲያኖችና በሌላው መካከል ግድግዳ እንዲሆን ግን አቅም አሳጥቶታል፣ ኢየሱስ ክርስቶስ ስላፈረሰው ማለት ነው። መስቀሉ ላይ ስንገናኝ አዲሱ ሰው ሆነን ነው የምንገናኘው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው መጽሐፍ ቅዱስ። አሮጌው ነገር አልፏል። መገለጫዬ፣ የኔ አይደንቲቲ፣ የኔ ማንነት ኢየሱስ ክርስቶስ ሆኗል። ቅዱስ ጳውሎስ እንደሚለው እኔ አልኖርም ነው የሚለው። አሁን በእኔ የሚኖረው ክርስቶስ ነው፣ ኢየሱስ ክርስቶስ ነው አዲሱ መገለጫችን። አሮጌው ነገራችን የአዲሱ መገለጫችን አይደለም። አሮጌው ማንነታችን አልፏል። ልዩ ልዩነቶቻችን እንደ ውበት ማስተናገድ ነው እንጂ አንድ አይነት ካልሆንን በስተቀረ በሚል በመካከላችን የልዩነት ብቃት እንዲኖራቸው መፍቀድ የለብንም። ቤተ ክርስቲያን አንድ ናት፣ እረኛው አንድ ነው፣ መንጋውም አንድ ነው። ይህንን ማስጠበቅ መቻል ይኖርብናል። የነጭ ቤተ ክርስቲያን የለም፣ የጥቁር ቤተ ክርስቲያን የለም። የኢየሱስ ቤተ ክርስቲያን ነው ያለችው። በቋንቋ የሚለያዩ ሰዎች አሉ። የቋንቋ አለመግባባት የእኛን አንድነት ሊያግደው አይችልም። በቋንቋችን እየተናገረን ግን መንፈሳዊ ህብረታችንን ሜንቴን ማድረግ አለብን። እንድንጣላ፣ እንድንለያይ፣ ግድግዳ እንድንሰራ፣ ለየብቻ እንድንሆን የእግዚአብሔር ሀሳብ አይደለም። ለምን? የኢየሱስ ክርስቶስ የእረኝነት ክብር እረኛውም አንድ መንጋውም አንድ ሆኖ ማየት ስለሆነ ማለት ነው። አራተኛውንና የመጨረሻውን ክብሩን ለመናገር ሞክራለሁ። አራተኛውና የመጨረሻው ቁጥር 19 ጀምሮ ረጅም ሴክሽን ነው ይሄ። ቁጥር 19 ጀምሮ እስከ ቁጥር 44 ድረስ ያለ ክፍል ነው። ኢየሱስ ክርስቶስ እረኛ ነው ሲል፣ በጎች አሉት እረኛ ነው ሲል መለኮታዊ ክብሩን ለማሳየት ጭምር ነው። ከቁጥር 27 ጀምሮ ያለውን ላንብበው። ትንሽ ክርክሩ የጀመረው እዚህ ላይ ነው። ቁጥር 27 እስከ 30 እንደዚህ ይላል። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም አለና የሰጠኝ አባቴ ከሁሉ ይበልጣል አለ። አብ ከሁሉ እንደሚበልጥ ተናግሮ የሰጠኝ አባቴ ከሁሉ ይበልጣል ብሎ ከአባቴም እጅ ሊነጥቃቸው ማንም አይችልም ብሎ ከሁሉ ከሚበልጠው አምላክ ጋር ራሱን እኩል አደረገው። እኔና አብ አንድ ነን። የእረኛው ክብር ከሁሉ ከሚበልጠው ከአብ ጋር ያለው አንድነትና ህብረት ነው። ይሄ እንዴት እንደመጣ ላሳያችሁ። ትንሽ ብሉይ ኪዳንን ስናይ ግልጽ ነው። የህዝቡ እረኛ እግዚአብሔር ነው። ያህዌ ነው የህዝቡ እረኛ። ሌሎች እረኞች ተሿሚዎች ናቸው በያህዌ ስር እንጂ ዋናው የህዝቡ እረኛ እግዚአብሔር አምላክ ነው። እግዚአብሔር እረኛዬ ነው የምትለው በጊቷ መዝሙር 23 ላይ የሚያሳጣኝም የለም እና እግዚአብሔር ነው እረኛው። ይሄ በብሉይ ኪዳን ግልጽ ነው። ግን በአዲስ ኪዳን ይሄ የሆነበት ምክንያት ቁጥር 18 ጀምሮ ትንሽ አከራካሪ ቃላትን መጠቀም ስለጀመረ ነው ጌታ ኢየሱስ። ላሳያችሁ ትንሽ። አሁን የእረኝነቱ ክብር ሲገለጥ በአብዛኛው ብዙ አላስተዋሉም ነበር። አይታችሁት እንደሆነ ስናነብም በመካከል ልብ ብላችሁ እንደሆነ እስካሁን ድረስ በጣም ብዙ አጨቃጫቂም አልሆነም፣ እንዲያውም አላስተዋሉትም ነበር። ቁጥር 6 ላይ ለምሳሌ በሩ እኔ ነኝ እረኛውም እኔ ነኝ እያለ ጌታ ኢየሱስ ሲናገር የነገራቸው ምን እንደሆነ እንዲያውም አላስተዋሉም ይላል። ቀስ እያለ ነው የገባቸው። ምን እንዳላቸውም ብዙ አላስተዋሉም። ቁጥር 19 ጀምሮ ግን መለያየት ሆነ ይላል። ቁጥር 19 ላይ መለያየት የሆነው በዚህ ምክንያት ነው። ተመልከቱ። ቁጥር 19 ላይ በመካከላቸው መለያየት ተፈጠረ። የተወሰኑት ጋኔን አለበት አብዷል እስኪሉ ድረስ የተወሰኑት አይ ጋኔን ያለበትው አይመስልም ጋኔን ያለበትው የውሮችን አይን ሊያበራ አይችልም ከምራፍ 9 ጋር አይተያዘ ነው ይሄ በሚል መለያየትና ክርክር የሆነበት ምክንያት ኢየሱስ ቁጥር 18 ላይ የተናገረው ይሄ በጣም እንደው በጣም እግዚአብሔር አይናችን ይክፈት እዚህ ላይ ጌታ ኢየሱስ ሚሎን ተመልከቱ አሁን ብዙ ጊዜ ራሱን በመስቀል ላይ አሳልፎ ሲሰጥ የአብን ፈቃድ ለማድረግ ነው ብሏል ጌታ ኢየሱስ አሳልፈው ይሰጡኛል ይላልና ሰው አሳልፎ የሰጠው ብቻ ይመስላል ሰው አሳልፎ ሰጥቶታል ይሁዳ አሳልፎ ሰጥቶታል የእስራኤል ህዝብም ገሎታልና በእነሱ ፈቃድ የሆነ ይመስላል እና ብዙ ጊዜ የሚመስለን በሰው ፈቃድ እንደሆነ ነው ልክ ነው አሉበት ተጠያቂ ናቸው ደግሞ አንዳንድ ጊዜ አብ ብቻ ይመስለናል አብ ልጁን ሰጠ ብቻ እናስባለን ልክ ነው አብ ልጁን ሰጠ በአብ ፈቃድ ነው እዚህ ላይ ግን ጌታ ኢየሱስ ደግሞ መጣና የራሴ ፈቃድ ነው ነፍሴን ማጠፋትም እኔ ነኝ ማኖራት ማነሳትም እኔ ነኝ አለ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም አለ ሊገሉት የተነሱት ሰዎች ፊት ነው ይሄንን የሚለው እንገለዋለን ብለው ሲያስ ከኔ ማንም አይወስዳትም ነፍሴን ማኖራት እኔ ነኝ አለና ላኖራት ስልጣን አለኝ ደግሞም ላነሳት ስልጣን አለኝ ሞቱንም ትንሳኤውንም የራሱ አረጋት ነፍስን ማጥፋት ከሥጋ መለየት ከባድ ላይሆን ይችላል ምንም ብዙ ትልቅ ችሎታም ላይ ጠይቅ ይችላል ነፍስን ማኖር መሞት መገደል ከባድ ላይሆን ይችላል ግን አነሳት አለው መልሽ የራሴ ስለ ቤተ መቅደሱ ሲናገር ዮሐንስ ወንጌል ምዕራፍ 2 ላይ ይሄን ቤተ መቅደስ አፍርሱት እኔ አነሳዋለሁ በሶስተኛው ቀን አለ ስለ ራሱ ሥጋ እንደተናገረ አላስተዋሉም ነበር እንጂ ከትንሳኤ በኋላ ነው ደቀ መዛሙርቱ ራሱ የገባቸው እና እሞታለሁ ብቻ ሳይሆን አነሳለሁ ትንሳኤ እኮ ያምላክ ሥራ ነው ትንሳኤ ያምላክ ሥራ ነው ራሴን አነሳለሁ ነፍሴን አነሳለሁ አለ ግን ይሄ አከራካሪ ነው ክርክር ሆነ በመካከላቸው እየጦዘ መጣ ማለት ነው ቁጥር 19 ላይ መለያየት ሆነ ቅድም ያልኳቸው አይነት መለያየት አሁን አላስተዋሉም ከሚለው መለያየት ሆነ ወደሚለው አደገ ማለት ነው እና ግማሾቹ አብዷል ግማሾቹ አይ ይሄ ያበደ ሰው ምልክት አይደለም ጋኔን ያለበት ሰው እንደዛ አይነት ፈውስ ሊሰጥ አይችልም የሚል ክርክር ሲሆን ኢየሱስ በመቅደስ ሆነው ከበው አይሁድ አንድ ዋና ጥያቄ ጠየቁት ቁጥር 24 ተመልከቱ አሁን ይሄ በጣም ትልቅ ነገር ነው ኢየሱስ የተናገረው ትንሳኤም መስቀልም የኔ ነው አለ ከዛ እስከ መቼ በጥርጣሬ ታኖረናለህ እስከ መቼ በጥርጣሬ ታቆየናለህ አንተ ክርስቶስ እንደሆን ገልጠ ንገረን አሉት መሲሁ ነህ ወይ እግዚአብሔር እልከዋለሁ መሲህ እልያለሁ መሲህ ነህ ወይ አሉት አሁን ተመልከቱ ኢየሱስ ግን ከመሲህ በላይ ነው ከዚህ በኋላ የተናገረው ከመሲህ በላይ ነው እና ምን አለ ጌታ ኢየሱስ ነገርኳችሁ አታምኑም እኔ በአባቴ ስም ማረገው ሥራ አይነግራችሁም ወይ ግን በጎቼ ስላልሆናችሁ ሥራዬን ስለማታስተውሉ ነው እንጂ ተናግሬያለሁ እስካሁን እየተናገረ ነበርኩ ስለ መሲህነቱ ስለ ክርስቶስነቱ ሲናገር ነበርና ሥራዬን አላያችሁም አልሰማችሁም ያልሰማችሁኝ ደግሞ በጎቼ ስላልሆናችሁ ነው ብትከተሉኝ ግን የዘላለም ሕይወት ሰጣችኋለሁ እና አለና ቅድም ያነበብኩትን ቃል ተናገረ ይሄንን የሰጠኝ አባቴ በጎቹን ለዘላለም የሰጠኝ አባቴ ከሁሉ በላይ ነው ይሄ አብ ነው አብ ከሁሉ በላይ ነው ብሎ ጌታ ኢየሱስ እዛ ላይ አልተወውም ቁጥር 30 እኔና አብ አንድ ነን የመለኮትን አንድነት የመለኮትን ክሌም ወሰደ ማለት ነው ከሁሉ የሚበልጠው አብ እና እኔ እኩል ነን ነው እኔና አብ አንድ ነን ቁጥር 30 አምላክነትን ክሌም እያረገ እንደሆነ እነሱ ገብቷቸዋል እኛ አልገባን ከሆነ አንድ ነገር ነው እነሱ ገብቷቸዋል ቀጥሎ የወሰዱት እርምጃ አምላክ ነኝ ብሎ ለሚሳደብ የሆነ እርምጃ ነው ድንጋይ አነሱ ይላል ሊወግሩት ድንጋይ አነሱ ለምን ይሄ ስድብ ነው በተደጋጋሚ ስድብ 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 የሚል ቃል ልታዩት ይችላል አሁን ተሳድበሃል እግዚአብሔርን ስለተሳደብክ ነው ብለው ድንጋይ አነሱ ሊወግሩት ወለታች ወረድ ስትሉ ቁጥር 33 ላይ ለምንድነው የምትወግሩኝ መልካም ሥራ ያያረኩ ሲል 33 እስቲ ተመልከቱ ስለ መልካም ሥራ አንወግርህም ስለ ስድብ ስለ ምን አይነት ስድብ ቀጥሎ ያለው አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ስለዚህ ይሄ ድንጋይ ወገር አይመጣው ራሱን አምላክ ስላረገ ነው ተሳደበ ያሉት። ግን መልእክቱ እሱ ነው ኢየሱስ ማስተላለፍ የፈለገው ራሱን አምላክ ማረግ ነው። አምላክ ነው ኦሬዲ እሱ አምላክ ነው። እኔና አባ አንድ ነን ሲል ለነርሱ አምላክ ነኝ ይያለ ነው ደግሞ አምላክ ነው። ከዛ የጌታ ኢየሱስ ክርስቶስን መልስ ተመልከቱ። ኢየሱስ የሰጠው መልስ በዝርዝር ለመረዳት ከባድ ነው። ከባድ መልስ ነው። መልእክቱን ለመረዳት ግን ቀላል ነው። ደን ቁጥር 34 ኢየሱስ እንዲህ ብሎ መለሰላቸው እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ በመጽሐፋችሁ ማለት ነው በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይችልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት አላቸው ይላል። ከዛ በኋላ እንመጣበታለን ከሱ ጋር ያለውን ንጽጽር። የእግዚአብሔር ቃል የመጣላቸውን እግዚአብሔር በቃሉ አማልክት ናችሁ ብሎ የለም ወይ በሕጋችሁ ራሱ አለ። የጠቀሰው መዝሙር 82 ነው ብዙዎቻችን እንደምናውቀው። አሁን ከዚህ ተነስተው አንዳንድ ሰዎች አማልክት ልንሆን እንችላለን ብለው የሚያስቡ ሰዎች አሉ። አይ እሱ አይደለም ኢየሱስ እያለ ያለው በጎቹ አማልክት ናቸው እያለ አይደለም። በጎቹ በጎች ብቻ ናቸው እሱ ነው ብቻ ነው አምላክ። እና በጎቼ 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 ነው እንጂ አላቸው አማልክት አላላቸውም። እግዚአብሔር ያንን ክብር ለማንም አይሰጥም። በኋላም እንደምናየው ከየት ነው የጠቀሰው ካለን ከመዝሙር 82 ነው የጠቀሰው። መዝሙር 82 ላይ ስንሄድ እግዚአብሔር በአማልክት ማህበር ቆመ ብሎ ነው የሚናገረው። መዝሙር 82 ቁጥር 6 ነው ስፔሲፊካሊ የጠቀሰው። ግን ስለ ፍርድ፣ ስለ ዳኝነት፣ ስለ ጽድቅ ነው የሚናገረው። ልብ ብላችሁ ልታዩት ትችላላችሁ። መዝሙር 82ን በዝርዝር መረዳት የለብንም ኢየሱስ እያለ ያለውን ለማወቅ። በነገራችን ላይ ይሄ ትንሽ ኮምፕሊኬት እንዳይሆንባችሁ ይሄንን ስለ ማን እየተናገረ እንደሆነ ባናውቅም እንኳን ባናውቅም ባንገምትም እንኳን ምን እየተናገረ እንደሆነ ግን ግልጽ ነው። እየተናገረ ያለው የእግዚአብሔር ቃል ለመጣላቸው ለሆኑ አካላት እናንተ እኮ አማልክት ናችሁ ከተባለ አምላክ ሆኜ የመጣሁትማ እንዴት ነው? ክርክሩ ከባድ አይደለም። ግን መዝሙር 82 እግዚአብሔር በአማልክት ማህበር ቆመ በአማልክት መካከል ይፈርዳል ይላል። እነኛ አማልክት ምን ናቸው? ከፍርድ ጋር የተያዙ ናቸው። ከፍርድ ጋር የተያዙ ናቸው። እስከ መቼ ሐሰትን ትፈርዳላችሁ ይላል። እስከ መቼ ስለ ኃጢአተኞች ፊት ታደላላችሁ? በጽድቅ የማይፈርዱ ከዳኝነት ጋር የተያዘ ነገር እንደሆነ ግልጽ ነው። በጽድቅ የማይፈርዱ ዳኞች ናቸው። ለድሆች ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ፣ ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው። አያውቁም፣ አያስተውሉም፣ በጨለማ ውስጥ ይመላለሳሉ፣ የምድር መሰረቶች ሁሉ ተናወጡ ይልና አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ፣ ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንዳንዱ ትወድቃላችሁ አልኩ ይልና ፍርዱን ይናገራል። መሞታችሁ አይቀርም ይላቸው። አሁን እነዚህ አሁን ትክክለኛ አማልክት ዋና አማልክት እንዳልሆኑ የምታውቁት በመጀመሪያ ትሞታላችሁ ይባላሉ። አምላክ አይሞት፣ ትሞታላችሁ ነው ፍርዱ። በኋላ ቁጥር 8 ለጽድቅ ጮሆ 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 ዘማሪው ቁጥር 8 ላይ ተነስ አንተ ፍረድ ነው የሚለው። እንዲያውም እግዚአብሔርን በቃ እነኚህ አማልክት መፍረድ አልቻሉም፣ ተነስ አንተ ፍረድ፣ በምድር ላይ ፍረድ፣ ዳኝነትን ስጥ፣ ጽድቅ አድርግ ብሎ የጸሎት ነው። እንዲያውም እነኚህ አማልክት የተባሉት አልዳኙም፣ በጽድቅ አልዳኙም። አማልክት ናችሁ የልዑል እግዚአብሔር ልጆች ናችሁ የተባሉት በመካከላቸው በእነኛ አማልክት መካከል ብትቆም መዳኘት አልቻሉም። የወደቁ ናቸው፣ ኃጢአተኞች ናቸው፣ ፍርድ ያዛቡ ናቸው። እንዲሁም መሞት አለባቸው። ይሙቱና አንተ ተነስና ፍረድ ነው የሚለው መዝሙር 82። እነማን ናቸው እነኚህ አማልክት ናቸው የተባሉት የሚለው አከራካሪ ነው። አማራጮች አሉ። ማንን ነው አማልክት ያለው እግዚአብሔር የሚሉ አሉ። መላእክትን ነው የሚሉ አሉ። መላእክትን ነው እንደ ሰው ትሞታላችሁ ያላቸው ዳኝነትና ፍርድ እንዲያደርጉ ተብለው ነበረ፣ ግን ዳኝነትና ፍርድ ስላልሰጡ ስለተጣሉ መላእክት ነው የሚናገረው ብለው የሚያስቡ ሰዎች አሉ። ስለ አህዛብ አማልክት ነው የሚናገረው። የአህዛብ አማልክት በህዝቦቻቸው መካከል ፍርድን መስጠት ስላልቻሉ፣ ዳኝነትን መስጠት ስላልቻሉ፣ በጽድቅ መፍረድ ስላልቻሉ እንደ ሰው ትሞታላችሁ የተባሉት የማይሞቱ የሚመስሉት እንደ ሰው ትሞታላችሁ የተባሉት እነሱ ናቸው የሚሉ አሉ። ግን የልዑል እግዚአብሔር ልጆች ስለተባለ ትንሽ አስቸጋሪ ነው ይሄ። እስራኤልን በአጠቃላይ ነው የሚሉ ሰዎች አሉ። የልዑል ልጆች የልዑል እግዚአብሔር ልጆች ስለሚል እስራኤል ህዝብ በአጠቃላይ በአሕዛብ መካከል ጽድቅን እንዲያሰፍኑ፣ በህዝቦች መካከል መልካም ዳኝነትንና ፍትህን እንዲያሰፍኑ የተሾሙ ሆነው ሳለ፣ ምልክት እንዲሆኑ ሆነው ሳለ ግን በሲና ተራራ ጥጃውን ሲያመልኩ እንደሞቱት ያንን ፍርድ ነው የሚያመለክተው። እነሱ የእግዚአብሔር ጽድቅ፣ የእግዚአብሔር ፍትህ፣ የእግዚአብሔር አምላክነት፣ የእግዚአብሔር ኪዳን ምሳሌ መሆን ሲገባቸው እነሱ ራሳቸው የተፈጠረ ጥጃ ስለአመለኩ እግዚአብሔር ስለፈረደባቸው የእስራኤል ህዝቦችን በሙሉ ነው የሚያመለክተው የሚሉ አሉ። ግን በተወሰነ ደረጃ እኔ ትንሽ ሴንስ የሚሰጠኝን ለመናገር ያህል በእስራኤል መካከል እንዲፈርዱ የተሾሙ ዳኞችን የእስራኤልን ዳኞች የእስራኤልን ፈራጆች ዳኞች መሳፍንት ፈራጆች በእስራኤል መካከል ጽድቅን እንዲያሰፍኑ ፍትህን እንዲያሰፍኑ እግዚአብሔር ያስቀመጣቸውን ዳኞች ይመስለኛል የሚላቸው። ለምንድነው ያለን እንደሆነ እንግዲህ ለምንድነው አማልክትናችሁ የተባሉት የተባለው እንደሆነ አምላክናችሁ ተመለካላችሁ አይነት ሳይሆን ፍትህና ጽድቅ ማስፈን ያምላክ ሥራ ነው። ዘዳግም 1:17 ላይ ብታነቡ ፍርድ የእግዚአብሔር ነው። መፍረድና መዳኘት እኮ የእግዚአብሔርን ሥራ መስራት ነው። አምላክ ነው ዳኝነት የሚሰጠው፣ አምላክ ነው ፍርድ የሚሰጠው፣ አምላክ ነው በጽድቅ የሚፈርደው። እና እግዚአብሔር በእስራኤል ላይ የሾማቸው ዳኞች የአምላክ ቦታ ላይ ነው የተቀመጡት። የአምላክ ዙፋን ላይ ነው ተቀምጠው የሚዳኙት። የአምላክ ሪፕሬዘንታቲቭስ ናቸው። አምላክ ዴሊጌት አርጓቸው ነበር። በአማልክት ሰይሞ እግዚአብሔር አስቀምጧቸው ነበር። ስላልፈረዱ ስላልዳኙ ጽድቅ ስለሌላቸው እነርሱ ይሙቱ፣ እነርሱ እንደሰው ይሙቱ፣ አንተ ግን ተነስና ዳኝ ፍረድ ያለው እነኛን ዳኞችና ፈራጆች እነርሱን ለማመልከት ነው። ሰዎች እንደሆኑ ግን ግልጽ ነው፣ ትሞታላችሁ ስለተባሉ ነው። ኢየሱስ ግን ቃል መጥቶለት አይደለም አምላክ የሆነው። መጽሐፍ ሊሻር አይችልም። እነኛ የእግዚአብሔር ቃል የመጣላቸውን አማልክት ናችሁ አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ይልና ወደ ዓለም የላከውን ይላል። አምላክ የሚል ቃል አይደለም የመጣለት፣ አምላክ ሆኖ ነው የመጣው። እሱ ኦልሬዲ ኢየሱስ ክርስቶስ አምላክነቱ አልጀመረም። ቃል ሲመጣለት አይደለም አምላክ የሆነው፣ እሱ አብ ቀድሶት የላከው። እንዴት ትሳደባለህ ትላላችሁ? ቃል መጥቶላቸው አማልክት ከተባሉ ቃል ሳይመጣለት አምላክ የሆነውማ ነው ክርክሩ። አምላክነቱን ለማጥበቅ ነው ኢየሱስ እንጂ የሰዎችን አምላክነት ለመናገር አይደለም። ስለዚህ ክርክሩ ይሄ ለሰው የሚሰጥ ክብር ለሰው የሚሰጥ አምላክነት አይደለም የኢየሱስ አምላክነት። እኔና አብ አንድ ነን ያለው ኢየሱስ ብቻ ነው። ለዘላለምም አብና እኔ አንድ ነን የሚለው ለሱ ብቻ ነው። ከሁሉ የሚበልጠው አብ ከወልድ ጋር እኩል ነው። ለምን? ወልድ አምላክ ስለሆነ ያንን ፖዚሽን እግዚአብሔር ለማንም አይሰጥም። እና በረኝነቱና በበጉ መካከል ያለው ግንኙነት እሱ መልካም እረኛ ነው፣ አምላክ ነው፣ በጎቹ ደግሞ በጎች ናቸው ነው እንጂ በጎቹ አማልክት ናቸው አይልም። ከትንሽ ወደ ትልቅ በሚሄድ አርጊመንት ግን ጌታ ኢየሱስ አብ የቀደሰውና የላከው ነው እሱ የሚለውን ለማሳየት ነው። ምናልባት ስለ እስራኤል ፈራጆችና አማልክት ተብለው ቁጭ ብለው ሊዳኙ ሆነው ሳለ ግን ፍርድን ስላዛቡ ነው የሚናገረው እንጂ ለሰው የሚሰጥ አይደለም። ከአብ የመጣ ነው፣ ኢየሱስ ክርስቶስ አምላክ ነው የሚለውን ለማሳየት ስለሆነ እረኝነቱ አምላክነቱን ገላጭ ነው ነው ማጠቃለያው። የዚህ ክፍል እረኝነቱ አምላክነቱን ገላጭ ነው። ኢየሱስ ክርስቶስ እኔና አብ አንድ ነን ያለው በዚህ ኮንቴክስት ስለሆነ ይህንን ክፍል ስዘጋው ተገቢውን ምላሽ ለኢየሱስ እንድንሰጥ በማበረታታት ነው። ኢየሱስ ክርስቶስ አልጀመረም አምላክነቱ፣ ቃል መጥቶለት አምላክ አልሆነም። እርሱ የዘላለም አምላክ ነው እና ምንም በቃ ምላሽ እየሰጠን ነው እኮ ለነገሩ፣ ትክክለኛውን እንድንሰጥ ነው እንጂ። ይሄን ሰምቶ ሰው ወይ ይክዳል ይወግራል፣ እነሱ ለመውገር እንደሞከሩት፣ ወይ ደግሞ ቁጥር 40 እስከ 42 ላይ ያሉት አይነት መሆን ይቻላል። ጥቂቶች ግን ብዙ ሰዎች እንዲያውም እዚህ የሚለው ቁጥር 41 ላይ ብዙ ሰዎችም ወደ እርሱ መጥተው አንተ ዮሐንስ ስለአንተ ተናግሮ ነበር፣ ከዛ ከተናገረው በላይ ነው ብለው፣ ቁጥር 42 በዚያም ብዙዎች በእርሱ አመኑ ይላል። አምላክ በሆነው ሊወግሩት የተነሱ አሉ፣ ቸል ያሉት ሪጀክት ያደረጉት፣ ሊያመልኩት የተነሱ አሉ፣ ያመኑት አምላክ ነህ ብለው የተቀበሉት። አንተ ማነህ? አንቺ ማነሽ? እኔ ማነኝ ነው ጥያቄው። ኢየሱስ ክርስቶስ መለኮትነቱ ያልጀመረ በቃል መሰጠት ያልሆነ የዘላለም አምላክ ነው። ምላሻችን እርሱን ማምለክ፣ ለእርሱ መኖር፣ ለእርሱ መገዛት እንዲሆን እግዚአብሔር ይርዳን።
ይበል